ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አንባጭጫጭት ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍረካ ክፍል 6 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
Thank you. ይቅርታ አው ይቅርታ ይቅርታ ጠይቁ ወያኔ አንገታችንን በገመድ አስሮ ሲጎትተን እያያያችሁ ዝም ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያያችሁ ዝም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያያችሁ ዝም ወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያያችሁ እየሰማችሁ ዝም ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመስ ሲያደርግ እያያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ልርፍለት አው ልባችንን ወጋው ሆኖ ልርፍለት እኮ ከወያኔ በልጥኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከርስ አደሮች ነው እናም ይቅርታ ጠይቁ አዘለ አቀፈ አፈረጠም ጣለ አረዳ ሳረደ ቢላም አቀበለ ተሸማም ነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃኖች ደም እስከ ራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ እናም ይቅርታ ጠይቁ ሆኖስ ከተገኘም የውያኔ ሸበጥ ሞርያ ፎጣ መጠየቁ አይቀርም ይጨለማ ገፎ ብርቅን ሲመጣ ይቅርታ እንጠየቅ እስከ መቼ ድረስ ወያኔ ሲያል ምን ፈች ሆናችሁ ወገንን ሲያረድ ሀገር ሲበታትን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ ኤሪያ ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ጥርቅም እንኳንስ ለእናንተ ለራሱም አይጠቅም ይቅርታ ጠይቁ አሁን ንጠየቅ እናንተ ባሪያ ሁናችሁ አትሙቱ ይቅርታ ጠይቁ ከህዝብ ጎን ቁሙ አሁን ነው ሰዓቱ ከፋኑ የጅብ ቆዳ ከሆነ ወያኔ አይነ ላፈር ብሎ በሸሽ ነው ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከምኑት አረምን አይን አውጣ ይሄኔ ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋራ ገሃነም ከመጓዝ አፍሮ ከመቃጠል ኧረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊቱ በጊዜው ቆረ በበደሉ ሰዓት ህዝብ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማመን የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ ከዚህ ጎን አብሩ አብራችሁ ይሳሉ አሁን ነው ግጃችሁ ካምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝብ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመድ አሁን በጨለማው ከህዝብ ወግናችሁ ይህን አረመኔ በቃ ካላላችሁ በደማችን ጸጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላቀሉን ተወት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አው ይቅርታን እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ አጠይቁ አሁን ነው ሰዓቱ እየታገልን ሞተን ሞተንም እየታገልን ጌታፎ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔ ያኔማ አይቻልም ማርም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጠፋ ምትሆኑት ልክ እንደ ጠመሪ ይቅርታ እንጠይቅ አዎ ይቅርታ ጠይቁ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓቭለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 6 ምዕራፍ 12 ዋድላ። እነሆ ጦርነቱ ከተጀመረ 2 ሳምንት አለፈው። ጣሊያኖች ከተከላካዩ የኢትዮጵያ ጦር ይሄን ያህል ብዙ ችግር ሳይገጥማቸው በቀላሉ አዲግራትንና አድዋን ይዘው ሌሎች ከተሞችን ለመያዝ በዝግጅት ላይ ናቸው። ጣሊያኖች እንዲህ ወደፊት ሲገፉ የራስ ካሳ ጦር እጅግ በጣም ቀስ እያለ ወደ ሰሜን ያዘግማል። በየንደንዷ ቀን በማለዳ ተነስተን እየገሰገስን እስከምሽቱ ድረስ በጉዞ ላይ ብንሆንም ይሄን እኛ ቀኑን ሙሉ የተጓዝነውን መንገድ ጥሩ ፈረሰኛ በሁለት ቢበዛ በሶስት ሰዓት ውስጥ ያጠናቅቃታል። ለምን እንዲህ ሊሆን ቻለ ብለን የጠየቅን እንደሆነ መልሱ በጣም ቀላል ነው። ራስካሳ ተራራ ይወዳሉ። ከተራራዎችም በላይ ቤተክርስቲያናትን ያፈቅራሉ ብል ማጋነን አይሆንብኝም። እጅጉን በጣም ሲበዛ አማኝ ናቸው። በልጅነት ዘመናቸው ቄስ መሆን ይመኙ እንደነበር አንዳንድ ውስጥ አዋቂዎች ይናገራሉ። ይሁን እንጂ ግዛታቸውን ማስተዳደርና ሃይማኖተኛ መሆን አንድ ላይ ሊሄዱ ስላልቻሉ ራስ በመጨረሻ ወደ አገር ማስተዳደሩ መመለስ ተገደዱ። እናም ይኸው ደረጃ በደረጃ ከተራ ፊታውራሪነት እነሆ ዛሬ ራስነት ደረጃ ደርሰዋል። በየቀኑ ማለት ይቻላል ቤተክርስቲያን ፍለጋ በርካታ ሰዓቶች በከንቱ እናጠፋለን። ምናልባት በመንገዳችን ላይ ቤተክርስቲያን ካላጋጠመን ራስካሳ ወደ አንድ ከፍ ወዳለ ሁለት መሳይ ነገር ላይ ወጣ ብለው በጦር ሜዳ መነጽራቸው አካባቢውን ተራራውን ሸንተረሩን እየቃኙና እየዳሰሱ ናፍቆታቸውን ይወጣሉ። ራስካሳ ይህን ግዛት ከጎበኙት በርካታ ዓመታት አልፈዋል። በዚህ አሁን ባለንበት ግዛት ራስካሳ ጠቅላይ ገዥ ብቻ ሳይሆኑ ዋና ዳኛም ናቸው። ለዚያም መሰለኝ ወደዚህ ግዛት ከገባን ቀን ጀምሮ የአካባቢው ነዋሪዎች በየጊዜው እየመጡ ጌታቸው በሰላም ስለመጣላቸው መደሰታቸውን ይገልጻሉ። አቤቱታዎች ያቀርባሉ። እውነቱን ለመናገር አቤቱታዎች ይበዛሉ። ይኸው ዛሬም ራስ ካሳ ገና በዙፋናቸው ከመቀመጣቸው የአደባባይ ፍትህ ፈላጊዎች፣ የአካባቢው ነዋሪዎች ሰዎች ያደፈና በላያቸው ላይ ያለቀ ነጠላቸውን አያይዘው ግራና ቀኝ እጆቻቸውን በማሰር በራስ ካሳ ችሎት ፊት ለመቅረብ እየተጋፉ ወደፊት ይላሉ። እንዲህ አይነት ፍትህ ፈላጊዎች በራስ ካሳ ችሎት ፊት ለመቅረብ ለአመታት ጠብቀዋል። እና ዛሬ ይህች ድል እንዳታመልጣቸው ባለ በሌለ ኃይላቸው ከፊታቸው የቆመውን ህዝብ እየገፉና ዱላ ቀረሽ ጭቅጭቅ ውስጥ እየገቡ ብቻ ሁሉም ወደፊት ይጓዛሉ። ይህን አይነቱ የአደባባይ ችሎትና ፍትህ ምን ያህል የአእምሮ እርካታ እንደሚያስገኝ የሚገባው ኢትዮጵያዊ ብቻ ነው። ኢትዮጵያውያን በተፈጥሮ ነገረኞች ሆነው ሳይሆን የእያንዳንዱ ኢትዮጵያዊ ትልቁ ምኞት በአደባባይ ችሎት ላይ ቆሞ ንግግር አዋቂነቱን ማሳየት ነው። ይህ አይነቱ አጋጣሚ ደግሞ ከፍ ላለ ሹመትም መንገድ ከፋች ብቻ ሳይሆን በአካባቢው ነዋሪዎች መካከል ከሶም ይሁን ተከሶ በችሎቱ ስላደረገው ንግግር ለአመታት ሲወራለት ይኖራል። እውነቱን ለመናገር እያንዳንዱ ኢትዮጵያዊ በተፈጥሮ እውቅ ተናጋሪ ነው። በታላቁ ንጉሥ በቴዎድሮስ አምላክ፣ በእምዬ ምኒልክ አምላክ፣ እኔ ገብረ ጊዮርጊስ የራስ ካሳ ታማኝ አሽከር ብሎ ገብረ ጊዮርጊስ በጎረቤቱ ላይ ክሱን በራስ ካሳ ችሎት ፊት ይጀምራል። ከሳሽ ገብረ ጊዮርጊስ ጎረቤቱን ሲከስ በመተት በጥንቆላና በድግምት ላሜን ጡቷን አድርቆ ይኸው ለአመታት አመሰና ሲል ክሱን ሰነዘረ። ይህን ክስ በራስ ካሳ ችሎት ሲያቀርብ ገብረ ጊዮርጊስ የችሎቱ ደንብ እንደሚያስገድደው ሁሉ የአሮጌ ነጠላውን ሁለት ጫፎች ብብቱ ስር ያስርና ወደ ታች እንደ ቀሚስ ለቆ በመሬት ላይ የሚጎተቱትን ሁለቱን የነጠላ ጫፎች ደግሞ ወደ ላይ ወስዶ በትከሻው ላይ ጣል ያደርጋቸውና ከቆመበት ቦታ የቀኝ እጁን ጣቶች አፉ ላይ ይይዝና ወደ ራስ ካሳ ዙፋን ተንደርድሮ እየሮጠ አጠገባቸው ሲደርስ እንደምንም ይቆምና ልክ ካፉ የሚወጡትን ጣፋጭ ቃላት ለራስ ካሳ እንደሚወረውር ሁሉ ጣቶቹን ወደ ራስ ካሳ ያወናጭፋቸዋል። በእንዲህ አይነት ሁኔታ እየተንደረደረ ይሮጥና ቃላቱን አሽጎድጉዶ ወደ ቦታው ይመለስና ነጠላውን እንደገና አስተካክሎ እንደገና እየተንደረደረ ሮጦ ለአመታት የተዘጋጀባቸውን ቃላቶቹን ወደ ራስ ካሳ ዙፋን ይወረውራል። ተከሳሹ ለጊዜው በቦታው ቆሞ ተራው እስኪደርስና በታላቁ የዙፋን ችሎት ፊት እሱም እንደ ከሳሽ ጎረቤቱ ንግግር አዋቂ መሆኑን ለጠቅላላው አገር ለማሳወቅና ጎረቤቱ እንደወነጀለው መተተኛና ድግምተኛ እንዳልሆነ ለማሳወቅ ትዕግስት አጥቶ በእልክ ይንቀጠቀጣል፣ ጥርሱን ያፋጫል። ገና ከሳሽ ክሱን አቅርቦ ትንፋሹን እንኳ ሳይወጥ ተከሳሽም ልክ እንደ ከሳሽ ጎረቤቱ ሁሉ ያቺን ያደፈችውንና በመበጣጠስ ላይ ያለችውን ነጠላውን አስተካክሎ ከከሳሽ ጎረቤቱ ባላነሰ ፍጥነት ተንደርድሮ እየሮጠ ኃይለ ሥላሴ ይሙት እግዚአብሔርም ምስክሬ ነው እያለ ሌባ ጣቱን ቀስሮ ወደ ሰማይ ሲያሳይ ቆይቶ ያንገቱ ያሰራትን ማተቡን አውጥቶ ለምናልባቱ ብሎ ደጋግሞ እየሳማት ድግምተኛና መተተኛ አለመሆኑን እያስረዳ ራሱን ያለ ጠበቃ ተከላከለ። ተከሳሽ ማተቡን ስሞ ወደ ውስጥ እንኳ ገና ሳይከት ገብረ ጊዮርጊስ እንደገና ወደ ዙፋን ችሎት እየተንደረደረ በድጋሚ ክሱን በተመረጡ ቃላት አጣፍጦ አቅርቦ ወደ ቦታው ተመልሶ ነጠላውን ሲያስተካክል ህዝቡም ጸጥ ብሎ የሚሆነውን በሚጠብቅበት በዚያ ቅጽበት አንድ የራስ ካሳ ወታደር ምን ያለው ከብት ነው ሲል አስተያየቱን በገብረ ጊዮርጊስ ላይ ሲሰነዝር ወይም አናንቆ ሲሳደብ በዚያችው ቅጽበት ገብረ ጊዮርጊስ ሰምቶት ኖሮ ድምፁን ወደ ሰማበት አቅጣጫ ፊቱን አዙሮ የት አባቱን እሳ የውሻ ልጅ ብሎ ተሳደበ። የተሰደበው ወታደር አይኑን ጎልጉሎ ጎራዴውን መዞ በዚያ በተሰበሰበው ህዝብ እንኳ እንዴት ዘሎ ገብረ ጊዮርጊስ አጠገብ እንደደረሰ ሳንገነዘብ የገብረ ጊዮርጊስ አንገት እስከ መጨረሻው ሊቀነጥሳት ሲል ወታደሩ ጓደኞች ደርሰው ያችን ቀጭን አንገት ከመቀንጠስ አዳኗት። አዎ በኢትዮጵያ ከዚህ ከፍስር ቦች ብዙ ቢሆንም የኢትዮጵያን ወታደር አባክን የማታውቅ የውሻ ልጅ ብሎ መሳደብ ግን ናግደለኝ እንደማለት ነው። ራስከሳ ለጥቂት ጊዜ እንኳን መሳቃቸውን ያላቋረጡት አሁን ምልክት ሲሰጡ በዚያ ችሎት የተሰበሰበው ሰው ሁሉ ጸጥ አለ። ወዲያው በተረጋጋ መንፈስና ድምጽ ፍርዳቸውን ሲሰጡ ተከሰሹ ገበሬ እውነት እንዳለው አስረግጠው ከተናገሩ በኋላ ገብረ ጊዮርጊስን ወደፊት ከፍቶቹን በደም እያበላ እያጠጣ እንዲንከባከብ ጭምር አስተናቀቁት። ይህም የራስካሳ ውሳኔ ይግባኝ የሌለው የመጨረሻ ፍርድ መሆኑን ነግረው የዛሬው ችሎት በዚሁ ተፈታ ተበተነ አለቀ። ሁለቱ ጎረቤታሞች ገበሬዎች ላለፉት 2-3 ዓመታት ተጣልተው በባላጋራነት ቢኖሩም በዛሬው ችሎት ሁለቱም ተደስተዋል። አንደኛ ተከሳሽ ለጎረቤቱ በክሱ መሰረት ለመሰነችው ላም ተተኪ ወላላም ባለመክፈሉ፣ ሁለተኛ ምንም እንኳን በክሱ ቢሸነፍም ከሳሽም ተደስቷል። በዚህ ሁሉ ህዝብ ፊት ንግግር አዋቂነቱን በታላቁ የራስካሳ ችሎት ፊት አሳይቷልና ይኸው እንደገና እንደ ወንድማማች ተቃቅፈው ተሳስመው እንደ ጥሩ ጎረቤት ጎን ለጎን ተያይዘው ወደ ቀበሌያቸው በደስታ ሄዱ። በዚህ መሃል ዋናው ጦራችን ደረሰና አዳራችን በዚህቹ ቀበሌ ስለሚሆን ድንኳኖች መትከል ጀመሩ። አንድ ሰዓት በማይሞላ ጊዜ ውስጥ በዚህ ተራራ ላይ ትልቅ ከተማ ተመሰረተ። በዚህ የድንኳን ከተማ እምብርት ላይ የራስካሳ ሁለት ትላልቅ ድንኳኖች ከልጃቸው ከደጃዝማች ወንዶሰን ካሳ ድንኳን ጋር አብረው ቆመዋል። እኛም ድንኳን ከደጃዝማች ወንዶሰን ድንኳን ትንሽ አለፍ ብሎ ቆሟል። ከኛ ድንኳን ትንሽ አለፍ ብሎ ደግሞ እንግዲህም ከራስካሳ ጓዝ ተለይቶ የማይቀረው ተንቀሳቃሹ ቤተክርስቲያን በሁለት ወታደሮች እየተጠበቀ ቆሟል። እነዚህ ትላልቅ ድንኳኖች ዙሪያ በጦር ሰፈራችን ያሉ ደጃዝማቾች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች፣ ባላባቶች፣ ባላምባራሶችና የቀሩት አነስተኛ ሹሞች ትናንሽ ድንኳኖች ሹሞችም ቆመዋል። እነዚህ የሹማምንቱ ድንኳኖች በአመዛኙ ከወተት የነጡ ነጭ ድንኳኖች ሲሆኑ በአጋጣሚ የጣሊያን አውሮፕላኖች ወደኛ አቅጣጫ ቢበሩ ያላንዳች ችግር ብዙ ኪሎ ሜትር ርቀት ለይተው ሊያውቁን ይችላሉ። ከዛ በኋላ ራስካሳ በአደባባይ የዋለውን ችሎታቸውን ጨርሰው ለአንድ ሰዓት ያህል በፈረስ ሄደን ተዘጋጅቶ ከሚጠብቀን የጦር ሰፈራችን ደረስ። በድንኳን ገብተን ጥቂት እንዳረፍ የእኛ አሽከር አገልጋይ ወደ ድንኳኗ አንገቱን አሾልኮ ግብር ተዘጋጅቷል ጌታዬ አለኝ። ግብር ኢትዮጵያውያን ከፍተኛ ሹማምንት ለበታች ሹሞቻቸው የሚያገቡት ወይም የሚያበሉት የዕለት ድግስ ነው። ምንም እንኳን ዋናው ነገር ምግብና መጠጥ ቢሆንም ግብር ዝም ብሎ ተራ ድግስ አይደለም። የራሱ የሆነ ልዩ ደንብና ስርዓት አለው። እስካሁን ያለ ረጅም ታሪክ ያለው ኢትዮጵያውያን ሲወርድ ሲዋረድ እዚህ የደረሰ ታሪካዊ መስተንግዶ ነው። እናም በኢትዮጵያ ያለ ግብር ህይወት የሚታሰብ ነገር አይደለም። ለዚያም መሰለኝ ራስካሳ በየቀኑ ማለት ይቻላል ግብር የሚያበሉት። ራስካሳ ወደፊት እንደምናየው በጦር ሜዳም የጣሊያን አውሮፕላኖች እንደዚያ እየዞሩ ክፉኛ በቦምብ በሚደበድቡበት ጊዜ ሳይቀር ግብር ያበሉ ነበር። ራስካሳ በጦርነት ወደ ጦር ሜዳ ስንሄድ በሰፈርንበት የጦር ሰፈር ግብር ማብላት ይችሉ ዘንድ ሁሌም በመሃል የጦር ሰፈር የሚቆም ትልቅ የግብር ድንኳን አላቸው። በዚህ የግብር ድንኳን ውስጥ በአንድ ጊዜ ከ100 ሰው በላይ መስተናገድ ይችላል። የዕለት ግብሩን የሚያዘጋጁ የራስካሳ የግል አሽከሮች ሲኖሩ ቁጥራቸውም ወደ 200 ገደማ ይሆናል። እንግዲህ እነዚህ አሽከሮች ግብር በስነ ስርዓቱ ማዘጋጀታቸውን ብቻ ሳይሆን ግብር የሚገባው ሹማምንት በየደረጃውና በተመደበለት ቦታ ሁሉ በትክክል መቀመጡን የሚቆጣጠር አንድ ሹም አለ። ይሄ ከሲታ እልፍኝ አስከልካይ ሹም ሁሌም ያችን ወጥና ቅባት የጠገበች የደንብ ልብሱን ለብሶ የዘወትር ስራውን እስከ ጦርነቱ ፍጻሜ ድረስ በታላቅ ንቃት ያከናወነ ነበር። ይሄ ሹም ግብሩ በትክክል መዘጋጀቱን ካረጋገጠ በኋላ በዛች ወጥ በተገበች ልብሱ ላይ ነጭ ነጠላውን እብብቱ ስር ያስርና የነጠላዋን ሁለት ጫፎች በሁለቱም ትከሻዎቹ ወደኋላ አጣፍቶ ራስካሳ ፊት ይቀርብና كبر مزجاجتون لكبراتشو يميقباتشون سلامتا أقربو ينقراد راسكاسا بزيهو الفنياس كالكايشو ماتشو تاجبو اندما جمرياسو لكبر ودنقوان إيقابالو راسكاسا بكبرو دنقوانو ستبتزجاجل لاتشو يكبر بوتا اندى تكمتو أشكروش كربو يتزجاجون كبر يتلايا يوتو تشاكربالو ولد غرم سوش دغمو كراسكاسا جرباقومو راسكاسان ዝምቦች በመገብ ሰዓት እንዳስቸግራቸው በጭራ ዝምቦችን በጥንቃቄ ያባረራሉ። መጥቦ እንደቀረበ የራስካሳ የግል ጠባቂና ጠንካራው አገልጋይ ይቀርብና ተቀረቡት ምግቦች በትንሽ በትንሹ ይቀምሳል። አገልጋዩ ጠባቂያቸው ምግቡን ከቀመሰ በኋላ ራስካሳ ግብሩን ይጀምራሉ። ምናልባት ይሄ አጉል እምነት ይመስል ይሆናል። ግን በኢትዮጵያ ታሪክ በርካታ ነገስታት ከመገብና ከመጠጥ ጋር ተቀላቅሎ በሚሰጥ መርዝ ዙፋናቸውን ያለፈላጎታቸው መልቀቅ ተገደዋል። በመርዝ ተገለዋል። ራስካሳ ያለምንም ጭቅጭቅ በኢትዮጵያ ውስጥ ካሉ ሀብታምና ከፍተኛ ስልጣን በጃቸው ካለ ጥቂት ከፍተኛ ሹማምንት አንዱ ናቸው። ይሁንም ያለምንም ሹካና ማንኪያ እንደማንኛውም የርሳቸው ተራደሃ ጭሰኛ ገበሬ ሁሉ በጃቸው ነው የሚበሉት። ራስካሳ ከበሉና እጃቸውን ታጥበው አፋቸውን ከተቆመጠመጡ በኋላ አሽከሮች ቀጣዮቹን የዕለቱ ግብርተኞች እንደየደረጃቸው ማስገባት ይጀምራሉ። ራስካሳ ጦር ውስጥ ከራስካሳ ቀጥሮ ከፍተኛ የሚባለው ስልጣን ያለው የበኩር ልጃቸው እጃዝማች ወንደሰን ነው። እናም እጃዝማች ወንደሰን እንደ ሁለተኛ ሰው ለግብር ይገባል። እኔና ለጓደኛዬ ራስካሳ ለከፍተኞቹ ባለስልጣናት እኩል ስለመደቡልን ከደጃዝማች ወንድወሰን ከተረን ከሁለቱ የንጉሰ ነገስቱ እንደራሴዎች ከበጅሮንድ ለጥ ይበሉና ከቀኛዝማች ደህኒ ጋር እንደ ሶስተኛ ሰው ለግብር ገባን። ከኛ ቀጥሎ ሌሎች ከፍተኛ ሹማምንት ገብተው የግብሩ ድንኳን እስካፍንጫው ሞልቶ ግብር ተበላ። ግብርተኛው እንዲህ ባንድ መሶብ ዙሪያ አምስትም ስድስትም ሆኖ በባዶ መሬት ላይ ተቀምጦ ጀራውም ወጡም እየተጨመረ የቻለውን ያህል ይበላል። ወጥ የኢትዮጵያውያን ብሔራዊ ምግብ ማባያ ነው። ደሃ ሆነ ሀብታም ያለ ወጥ ምግብ የሚታሰብ ነገር አይደለም። ልክ እያንዳንዱ ህንድ በየቀኑ በእርድ የተቀቀለ ሩዝ እንደሚበላ ሁሉ እያንዳንዱ ኢትዮጵያዊ በየቀኑ የራሱን እንጀራ በወጥ ይበላል። አንድ ወቅት በቦምቤ የባቡር ጣቢያ ያገኘው አንድ ማሃራጃ ወጥ ቤት ሰራተኛ ከ50 አይነት በላይ የሩዝ ማባያ ወጦችን ካልጫ እስከ ፈረንጅ ሊበላው የማይችል በጣም የሚያቃጥል የበርበሬ ወጥ ማዘጋጀት እችላለሁ ይያለ ጉራውን ነፍቶብኛል። ኢትዮጵያውያን ከዚህ ህንድ ጋር ሊወዳደሩ የሚችሉት አንድ አይነት ወጥ መስራት ሊመስል ይችላል። ኢትዮጵያውያንን የበርበሬ ወጥ ግን ከዚያ ጉረኛ ህንድ ጋር ፈጽሞ ማወዳደር አይቻልም። ያንን ህንድ ይሄንን የኢትዮጵያውያንን የበርበሬ ወጥ ያበሉት ተቃጥሎ እንደሚሞት ጥርጥር የለውም። እንዲህ ግብር ገብተን ስንቀመጥ ብዙ ጊዜ በቅርብ የተቀመጠሹም ወደኔ ዞር ብሎ በወጥ የራሰ እንጀራ ጠቅልሎ ያጎርሰኛል። በርግጥ ይሄን ጉርሻ መቀበሉ ብዙም ደስ አይለኝም። ግን ምን ማድረግ አለብኝ? ኢትዮጵያውያን በጣም የሚወዱትንና የሚያከብሩትን ሰው በግብር ላይ ማጉረስ የወዳጅነታቸው መግለጫ ምልክት ነው። እና ወዳጅነቱን ሲገልጽልኝ እንቢ አልቀበልም ማለት ነበረብኝ። ምንም እንኳን ግብርተኛ ወደ ግብር ከመግባቱ የእጅ መታጠቢያው ሀብ ይቀርብለትም ለማመድ ያህል እጆቹን ውሃ ያስነካቸው ይሆናል እንጂ እጁን ታጠበ ማለት ግን ፈጽሞ አይቻልም። ከግብር ሲወጣ ደግሞ እነዚያን በወጥና በጮማ የራሱ እጆች በጺሙና በራስ ጸጉሩ በሸማው ሳይቀር ይጠራርጋታል እንጂ በውሃ አይታጠብም። የግብሩ ቀን የጾም ቀን ካልሆነ ሁሌም ስጋ የጦረኞች ምግብ ነው። ለጦረኞቹ ኃይልና ድፍረት ይሰጣል የሚባለው ጥሬ ስጋ አይቀርም። ሰንጋዎቹ የሚጣሉት ግብር ከመጀመሩ ጥቂት ቀደም ብሎ ስለሆነ ሁለት አጣና ሰክተው በትከሻቸው ተሸክመው በግብርተኛው ፊት ይዘውት የሚቀርቡት የበሬ ስጋ ነፍስ እንዳለው ሁሉ ይንቀጠቀጣል። በዚህ መልኩ የመጀመሪያዎቹ ዙር ግብርተኞች እስኪበቃቸው ጀራውንም ስጋውንም በልተው ጠጁንም ጠጥተው ሲወጡ ጥቂት ከፍተኛ ሹማምንት ብቻ ቦታቸውን እንደያዙ ይቀራሉ። የመጀመሪያዎቹ ሲወጡ ሌሎች በመቶች የሚቆጠሩ እየገቡ ይበሉና ይወጣሉ። እነዚህም በልተውና ጠጥተው ሲወጡ ሌሎች ይገቡና نسون بلتو تتتو تقبو سيوتو ليلو تشيجي قبو قبرو اسكما چرشاو يكتلال بندهينة قبر اللاي باكيت اجيكال لا لهو اللو ميتادلال هفزانياو شمامن تأجون يميت التاو ببر الليلو تلقو جو شمامن تغن كزوان ويم كباريك اند بتسر روانچا بقم جاچار كتشفنو بميست تأجو نو يميت التوت راس كاسا لراسا اتشو باليجو موياتا نياجي تو يتسرع يبر وانشا اللا اتشو اندي تيوب ياويان تنتاوي وقلنا باه المسالات تالالاكو تشوشوامنت اند سلطان درجا اتشو ان اند قزاتا اتشو وق يتجوان اتشون يتلايجو كالن باللا اتشو يقم جاش الرافي اتشو يتشفنو نو يميستا اتشو ايه وق دقمو بمن الملكو بطور ميدان بيهون لتالالف لكر اي سلم يهن وقلنا باهل باينة لما يتهدية نبار أشكروش ياندون في توراري نتش اقمشا شاركي ترونا لفي توراري وانشاون مشفنيات تو تشقرونا دنگ توبال لبت كتبت اني ادفش مهار ربين او تشي اقمبارين سترارك اندو أشكراي توي نورو سيروت ودني متو باكلان دافتا مهار ربين او سين سيل بتلماماج اينو ايتماتسن تيقين لمن هنو من يارق اللهال سيل قرافي قبعين تيقوت የፊታውራሪ የግምጃጨር ከተፋብኝ እንዲህ ያለ ግምጃጨር ቋንጫው ለፊታውራሪ መስጠት አልችልምና ባክላን ዳፍታውሰኝ ይያለ በድጋሚ ተማጸነኝ አልጨከንኩበትም ማሐረቤን ሰጣውት ደስተኛ አሽከር ለጌታው ፊታውራሪ ጠጅ ሞላ ዋንጫውን በኔ ማሐረብ ሸፍኖ ሲሰጥ ትልቅ ቆይታ ከፊቱ ላይ ይነበብ ነበር አው በዚህ ዘመን ወግና ባህል ደንብ ለማክበር ንሽ የቆራጭ ጨርቅ ተበቃለች ግብሩን ዳለቀ ሁሉም ሽማምንት የግብሩን አዳራሽ ለቀው ሲወጡ ራስ ካሳና ልጃቸው ደጃዝማች ወንደሰን ብቻ ወታቸውን እንደያዙ ሲቀሩ በርካታ ትላልቅ ሽማምንት ሰብሰብና ፈንጠር ብለው ይቆማሉ። በዚህ መሃል በርካታ የተመጠሙ ቄሶች ወደ ግብር አዳራሹ ይገቡና በራስ ካሳ የነፍስ አባት መሪነት የዕለቱ ጸሎት ይደረጋል። ከዚህ ጸሎት በኋላ የዕለቱ ግብር ይፈጸምና ራስ ካሳ እስካሁን በትግስት የሚጠብቁ ባለ ጉዳዮችና መልእክተኞችን መቀበል ይጀምራሉ። ኖ ላለፉት ሁለት ሳምንታት ቀስ እያልን ከ3000 ሜትር በላይ ከፍታ ባለው ተራራማ ቦታ ላይ እያዘገምን ነው። ሁለት ሳምንት ሙሉ በውል በማይታወቅ ተራራማ አገር ማለት ከጣና ሐይቅ እስከ አሸንጌ ሐይቅ ድረስ በተሰቀለው የተራራ መሬት ላይ እያዘገምን ነው። እንዲህ ቃኑን ሙሉ ስንጓዝ አካባቢው ምንም አይለወጥም አንድ አይነት ነው። እዚህ በተራራ ላይ በተዘረጋ ሜዳ ላይ አንድ ለመልከት እንኳን ቢሆን ከፍ ያለ ዛፍ አይታይበትም። ቀኑ ሙሉ መሬት ዲነካ የደረሰ ዳመና እንደዋጠን ነው። አሁን ደረስ ሜዳው አለቀተን ያ ሜዳ እንደገና ሲዘረጋ እንደገና ደረስን ስንል እንደገና ሲዘረጋ ማብቂያ በሌለው በዚህ የተራራ ላይ ሜዳ ላይ ስንል የደከመው ተጓዥ አይን የሚያየው ነገር ቢኖር ጅምዝያም ጉች ጉች ያሉ የዚህ ቀበሌ ነዋሪዎችን ተቆር ተቆር ያሉ ጎጆዎችን ጥላ ብቻ ነው። ከዚህ አሰልችና አድካሚ ጉዞ በኋላ ጥቅምት 10 ቀን ከረጅም የተራራ ጫፍ ወይም ሜዳ ላይ ደረስ። እንግዲህ በዚህ ሰፈር ለሚቀጥሉት ሁለት ቀናት እንሰፍራለን። ነጭ ዳለቻና የሻገቱ የሚመስሉ ድንኳኖች እንደ ባህር መዘርጋት ጀመሩ። የሰዓቱ በርካታ ሹሞች ጦራቸውን ይያዙ ከመስራቅ በጌምድርና ከላስታ የመጡ ከጦራችን ጋር ይከላከላሉ። ሁለት ቀን ሙሉ ከጧት እስከ ማታ የራስ ካሳሽ ከሮች በሬዎችን ይያረዱ ለየሹሞች ያከፋፍላሉ። ሴቶችና ልጆች ደግሞ የደረሳቸውን ስጋ እየዘለዘሉ ተጠርታ በመጣች በመትመስለውና ደምቃ በወጣችው ፀሐይ በገመዶች ላይ ያንጠረጠሩ ያደርቃሉ። እንግዲህ ይህ የደረቀ ስጋ ቋንጣ ለተዋጊ ወታደር ዋና የጦር ሜዳ ስንቅ ነው። ራስካሳም ስላልፈቱም ከጧት እስከ ማታ በተንቀሳቃሹ ዙፋናቸው ላይ ተቀምጠው በትልልቆቹ ሹማምንቶቻቸው ተከበው አዳዲስ ሹማምንትን ይቀበላሉ። የአካባቢ ያገር ሽማግሌዎችም በራስካሳ ፊት እየቀረቡ በቀበሌያቸው ስለደረሰው ችግርና ጭቆና አቤቱታቸውን ያቀርባሉ። ራስካሳ ከዚህ በተጨማሪ ከየቀበሌው እህል ጥራጥሬ በፍየልና በሬ ለመሸጥ ከመጡ ገበሬዎች ጋር በዋጋ እየተከራከሩ ለወታደሮቻቸው ስንቅ ሲሸምቱ ይውላሉ። አንድ ጥሩ በሬ ቢያወጣ 8 ብር ብቻ ነው። ሁለት ቀን በኋላ ራስ ካሳ ለጦራቸው ወደፊት እንዲሄድ ቀጭን ትዕዛዝ ሰጡ። ዛሬም ወደ ተከዜ ወንዝ ሳንወርድ አፋፍ ላፋፍ በተራራው ሜዳ ላይ ነው ስንሄድ ይዋልነው። እንግዲህ አፋፍ ላፋፍ ስንሄድ ጠላት ባይገጥመንም አጥንት ድረስ ዘልቆ የሚገባ ቅስቃሴ ግን እያንሰፈሰፈን ነው። ወፍራም ሹራብ ደርቤ በብርድ ልብሴ ብትቀለልም ምንም አልረዳኝም። አልፎ አልፎ ከፈረሴ ላይ እየወረድኩ ሰውነቴን ለማሟሟቅ ሶምሶማ ባሮጥ ኖሮ ከፈረሴ ላይ እንደተቀመጥኩ ደርቄ እንደምቀር ጥርጥር አልነበረውም። ለእነዚያ ምስኪን ኢትዮጵያውያን የገበሬ ወታደሮች ከልቤ አዘንኩላቸው። በዚህ ውርጭ በላያቸው ላይ ያለ ነገር ቢኖር እያለቀ ያለ አሮጌ ሸማ ብቻ ነው። እንዲህ ራሴ ባላየው ኖሮ በኢትዮጵያ ለዛውም በምስራቅ አፍሪካ እንዲህ አይነት ጨካኝ ብርድ አለ ቢሉኝ ምንጊዜም አላምንም ነበር። ምናልባትም በመላው ኢትዮጵያ በጣም ብርዳማ ቦታ ቢፈለግ አሁን እኛ የምንሄድበት የዋድላ ግዛት አንደኛ ሳይወጣ የሚቀር አይመስለኝም። ማምሻው ላይ ተስማሚ ቦታ ስላገኘን ጦሩ እንዲሰፍር ትዕዛዝ ተሰጠውና ሁሉም በቆመበት ቦታ መስፈር ጀመረ። ይሁን እንጂ ጦሩ ድንኳን ለመጣል ከወትሮው በተለየ ሁኔታ ረዘም ያለ ጊዜ ወሰደበት። አይፈረድበትም። እንደ ድንጋይ በጠጠረ ውርጭ መሬቱ ተሸፍኗል። በድንኳን ውስጥም የሰው ልጅ የማይችለው ከባድ ቅስቃዜ አለ። ለዚያም መሰለኝ ከድንኳናችን በራፍ ላይ አሽከሮች ትንሽ ሞቅ እንዲለን አስበው ትልቅ እሳት ያነደዱልን። ምንም እንኳ ካኔቴራ ሁለት ሸሚዝ አንድ ወፍራም ሹራብ ኮትና ካፖርት ብደርብም አልበቃ ብሎኝ ብርድ ልብሴን ተከናንቤም ብርዱ አሁንም እያንዘፈዘፈኝ ነው። ብቻ እንዲሁ በብርድ እየተንቀጠቀጥ እጄን ሳላስበው ወደ ኪሴ ስልክ አንዲት እንደ እንጨት የደረቀች ፖስታ አገኘው። ይችን ፖስታ የተቀበልኩት አዲስ አበባ ወደ ደብረ ታቦር የበረር ዕለት ነበር። ግን በዚያ ችኮላና ጥድፊያ ሳላነባት ተረሳችና እነሆ ዛሬ ሳገኛት ላነባት ጓጓው። ምንም እንኳ ፖስታዋ ብትደርቅም እንደምንም ከፈትኳትና ማንበብ ጀመርኩ። የደብዳቤው ፍሬ ነገር እንዲህ ይላል። እኔ አሁን ረፍቴን ዩጎዝላቪያ ውስጥ እያሳለፍኩ ነው። እዚህ ጥሩ የአየር ጠባይ አለ። በየቀኑም ፀሐይ ስለሚወጣ ሙቀቱ ኃይለኛ ነው። ሁሌም አስብሃለሁ። እናም እኔ እንዲህ በዚች የባልካን ሙቀት ስቃጠል አንተ በአፍሪካ ሐሩር መጠበስህ ሲታወሰኝ ከልቤ አዝንልሃለሁ። በጣም ተናደድኩና ደብዳቤዋን ጨምድጄ ከፊቴ በሚነደው እሳት ውስጥ ጨመርኳት። የአፍሪካ በረሃ ይቀልዳል እንዴ? በሰሜን ዋልታ አካባቢ እንደሚኖር ኤስኪሞ ድሪቶ በድሪቶ ሆኜ እሳት ዳር ተቀምጬ ጥርሴ በብርድ እየተፋጨ በአፍሪካ ሐሩር መጠበስህ የምትለዋ አረፍተ ነገር አናደደችኝ። ድንቅም የአፍሪካ ሐሩር
ምዕራፍ 13 ከአጼ ቴዎድሮስ የልጅ ልጅ ጋር። አሁን በላስታ ድንበር ላይ ነን። ባለፉት ቀናት በርካታ ሹማምንት ከየግዛቱ ከነጦራቸው እየመጡ ከጦራችን ጋር ስለተቀላቀሉ አሁን ጦራችን ወደ 50,000 ገደማ ወይም ከዛ በላይ ሆኗል። እንግዲህ ይህ ግምት ብቻ ነው። ትክክለኛውን ቁጥር እግዚአብሔር ብቻ ነው የሚያውቀው። እንግዲህ ወደ ሰሜን ለመሄድ ከዚህ የተራራ ጫፍ ላይ ተነስተን ወደ ታች ወርደን በዚያ አስፈሪና አስቸጋሪ ጠባብ ሰርጥ ማለፍ አለብን። ስፋቱ ግማሽ ሜትር የማይሞላውና ናዳ የበዛበትን ይህን ሰርጥ መውረዱ ምን ያህል አስቸጋሪና አደገኛ መሆኑን የተረዱት ራስ ካሳ ጦራቸውን ሁለት ቦታ ላይ ከፈሉት። ወደ ተከዜ ወንዝ በዚህ አስቸጋሪና አደገኛ የሰርጥ መንገድ 1200 ሜትር ቁልቁል ለመውረድ ከመሞከራችን በፊት ጦራችን ለማረፍ አፋፍ ላይ ቆመ። እንዲህ እዚህ አፋፍ ላይ ቆሜ የተከዜን ሸለቆ ሳደንቅ ድንገት በጦራችን ግርግር ተፈጥሮ ፉከራውና ሽለላው ከሩቅ ይሰማ ጀመር። እስካሁን ያላንዳች ችግር በሰላም ሲጓዝ በነበረው ጦራችን መካከል ምናልባት አመጽ ተነስቶ ይሆናል በሚል ስጋት በፍጥነት ወደ ጦር ሰፈር ስመለስ ራስ ካሳን ወደ እነዚህ ወደ ምፎክሩትና ወደ ምሸልሉት ጦረኞች ሲሄዱ አየሁና በሩጫ ቀረሽ እርምጃ ተከተልኳቸው። በቦታው ስንደርስ በእነዚያ በሚፎክሩትና በሚሸልሉት መካከል የራስ ካሳይ በኩር ልጅ ደጃዝማች ወንደሰን በበታች ሹማምን ተከቦ ያባቱን መምጣት ሲጠባበቅ አገኘ ነው። ወዲያው ደጃዝማቹ አባቱን ሲያይ እየሮጠ መጥቶ ከእግራቸው ስር ወድቆ እግራቸውን ለክብራቸው ስሞ ሲነሳ እንደ አባትና ልጅ ተቃቅፈው ተሳሳሙ። አንጀት በሚበላ ሁኔታም ተሰነባበቱ። አዎ ጀነራል ደጃዝማች ወንድወሰን ግማሹን የራስ ካሳን ጦር እየመራ ለምስራቅ በኩል ዞሮ ተከዜን ሊሻገር ሄደ። የቀረው የራስ ካሳ ጦር አሁን ከቆምልበት አፋፍ ላይ ቁልቁል ወርዶ የተከዜን ወንዝ ለመሻገር ይሞክራል። ከእንዲህ አይነቱ መሰነባበት በኋላ የራስ ካሳ ፈረሰኛ ጦር ለእኛ ቅድሚያ ሰጥቶ መንገድ ስለለቀቀልን ቁልቁል ወደ ተከዜ ወረድ። ይህ የሰርጥ መንገድ ታሪካዊ የሚያደርገው እና አንድ ምንጊዜም ማንም የማይረሳው ታሪክ አለው። በ1860ዎች ውስጥ ቴዎድሮስ የሚባል አንድ ጀግና ንጉስ በኢትዮጵያ ነግሶ ነበር። ስለዚህ ጀግና ደፋር እና የተማረ አገሩን ከማንም በላይ ስለሚወድ ንጉስ ብዙ ታሪክ ተጽፏል። አንዳንድ ክፉ ምላስ የታሪክ ጸሐፊዎች በስልጣኑ መጨረሻ ግድም ላይ እብደት ቢጤ ነገር ጀምሮት ነበር እያሉ ይጽፋሉ። ሌሎች ደግሞ ቴዎድሮስ ከጊዜው ቀድሞ የመጣ ንጉስ ነው እያሉም ይፈላሰፋሉ። ሆነም ቀረ ቴዎድሮስ በህይወት በስልጣን ዘመኑ መጨረሻ ግድም ላይ ከእንግሊዞች ጋር በተፈጠረ አለመግባባት በአገሩ ይኖሩና ይሰልሉ የነበሩ ፈረንጆችን እንግሊዞችን በሙሉ ሰብስቦ ያስራል። ከነዚህ ከታሰሩ ፈረንጆችም መካከል በንጉሱ ቤተ መንግስት ይኖር የነበረው ቆንስል ካሜሮንም ይገኝበት ነበር። ምንም እንኳን እንግሊዞች ችግሩን በዲፕሎማሲ ለመፍታት ቢሞክሩም በእንግሊዞች ብልጣብልጥነትና ንቀት ክፉኛ የተናደደው ይህ ንጉስ አሻፈረኝ አንድም እስረኛ አልለቅም ብሎ እልህ ውስጥ ገባ። ይህንን ታታሪ ንጉስ ለመጣልና በምትኩ አሻንጉሊት ንጉስ ለማንገስ ነገር የሚሸርቡት እንግሊዞች በጀነራል ናፒየር የሚመራ የህንድ ጦር እስረኞቻቸውን ለማስፈታት ወደ ኢትዮጵያ ላኩ። በ1867 በርከት ያሉ የህንድ ወታደሮች በእንግሊዛውያን መኮንኖች እየተመሩ ኤርትራ ገቡ። በዙላ ወደብ ጥቂት አርፈው ወደ መሃል አገር ዘልቀው ለመግባት ከየግዛቱ ገዢዎች ጋር እየተደራደሩና በጉቦ መልክ መሳሪያ እየሰጡ በእነዚሁ የየግዛቱ ገዢዎች መሪነት እስከዛሬ አንድም የወራሪ ጦር ረግጦት የማያውቀውን አገር ፍለጋ ወደ መሃል አገር ጉዞ ጀመሩ። እንዳልኩት የቴዎድሮስ ተቃዋሚ የየግዛቱ ንጉሶች የጀነራል ናፒየር ጦርን መንገድ እየመሩ አሁን ልንወርደው የምንንቀጠቀጥለትን ሰርጥ ሁሉ ወጥተው መቅደላ አፋፍ ደረሱ። ጀነራል ናፒየር የጦር መሪ ብቻ አልነበረም፣ በጣም ጎበዝና ወደር የማይገኝለት ተደራዳሪ ዲፕሎማትም ነበር። አለዚያማ በእነዚህ ትናንሽ ንጉሶች መሬት ላይ በሰላም ተጉዞ እዚህ መቅደላ አፋፍ ላይ ባልደረሰ ነበር። ጀነራል ቴዎድሮስ ከታማኝ ወታደሮቹ ጋር የጀነራል ናፒየርን ጦር ገጥሞ ተዋግቶ በተሸነፈ ጊዜ ይህ ጀግና ንጉስ እጄን አልሰጥም ብሎ ራሱን ይገላል። እንግሊዞችም እስረኞቻቸውን አስፈትተው በውላቸው መሰረት በመጡበት መንገድ ተመልሰው የኢትዮጵያ መሬት ለቀው ወደ ህንዳቸው ሄዱ። የኔ ፈረስ እንዲህ በዝግታና በጥንቃቄ ቁልቁለቱን ሲወርድ በመንፈስ እነዚያን የደከሙ የጀነራል ናፒየር ወታደሮች በዚያ ጥንታዊና ደማቅ የወታደር የደንብ ልብሳቸው አየኋቸው፣ ሳልኳቸው። የኔ ፈረስ ከራስ ካሳ በቅሎ ብዙም ወደ ኋላ ሳይርቅ በእርጋታ ሰርጡን እየወረደ ነው። እኔ ኋላ አንድ እስከዛሬ ያላየሁት ኮስታራና ቆፍጣና በሰላሳዎቹ እድሜ ውስጥ የሚገኝ ወጣት ሹም በፈረሱ ላይ ተቀምጦ ይሄዳል። በቅርቡ ከኛ ጦር ጋር የተቀላቀለ መሆን ይኖርበታል። እስከዛሬ በጦራችን መሃል አላየሁትም። ብቻ እንዲህ በዚህ ወጣት ቆፍጣና መኮንን መገረሜን ያየ የኔ ፈረስ ልጓሚያሽ ወደ እኔ ጠጋ ብሎ የአጼ ቴዎድሮስ የልጅ ልጅ ነው አለኝ። تكذين تشاغرن تكيت اندهل كفيدة تتاكشن تلدك ميدا تزرقا بزيلت تبال ميدا سنيت ولن يمجا قبري تكبلا ومجا قبري زوجو جوج مهال سنيت كويتا كقبريو تنشو تابلو عند قبطة لي سفتي قبيايا كذي تلدك قبيا تقر سندر راس كاسا كفرسا تشولاي وردو بكتتا ودا قبي سيقبو للتاو اسكرو بطادر السايكر يسمى نبر كالتافو اشكرات شو ما تشينقوان ودا قبي وستن دا قباسا الناس داول با قبي وستن كساكاش سوفانا تشون سلاكو ملا تشو بزوفانا تشو لاي تكمتو يا قبيون زوريا قبا مكانية تجمرو اندي قبيون يكانيو بتزتا بتام بتام ركاو هيرو عندم سو لفرز نوروت كذي هيكار هلمات شو ريكاسد كسات شو المكرم يزاريو شماغ اللي راس كاسا يوطات النت زمنون بمجا نبر ياسال لفو كزاري سلاسة مسات بفيت كمجا عند عند ترافي تاراري يالف اللاغوتو نبر ودا بسببا يهدو انو زاري كسلاسة عمسات بوغالا ودا مجا عند راس بيتشا سايهون يا مستحب تام تلالك تقلائق ذاتو تشجينا كنوسا نغستو كتلو بملاو اثيوبيا اندولة تنياسو يميتايو غجي ودا مجا تملسة يزاريو يتوراتشنا دار بمجان دميهون سايد تالم يتفتانو بولد تنياو كان كمجاننا كواويو كبليو تشراك كقالو كبليو سايكر بركاتا شما من تيامتو كراس كاساقار يتساسامو لسراسا متاتي هاليه كويون نافقطاتشون توتو كسراوي تاتشن من جزيم يمماي الليو عندكيس كمجا قبي في اللفيت كال عند انسيا دوار كاسر تكمتو زواتر كجاتشو يمماي الليون مسافاتشون سياق قرابتو اغنيواتشونا اكزابير سلامتا قرب كلاتشو راس كاسا زاري سلاسة عمتات بفيت عند عند ترافي تاراري ودا بسببا اندهيلو ينقروين انيو كيس ناتشو كيسو قدلو ايه راس كاسا يشوا مقوان انت باس چگراتشو نورو زاري يان تولد دبر عدقا بغنو نبر عنونا كيسو سد راس كاسا نبساوي بيت سبندسي ناقرو سادة سداسي دارجين ولده دارجي دقمو تسمين ولده تسمي دقمو ينيان راس كاسا ولدك راس كاسا نقمو انهو اكتاثلو عرفت وراشوش ولدو لنال وندو سن عبرا اسفاو سن اننا اسرات كاسا انديه انيه كيسيا جاوتو نين يراس كاسا يزر قند ياسر السرق ودد انكواني تملسكو من امنكوا كدبرة تابور سن النسا تكت سيجارة وچين برو بيونم የመጨረሻውን ሲጃራ ካጨስኩ ብዙ ሰብቻለሁ እንግዲህ ምናልባት ሌላ ሲጃራ መግዛት የምችለው መቀሌ ስንገባ ነው መቀሌ ለመድረስ ደግሞ ቢያንስ የ14 ቀን መንገድ ይቀረናል ለዚያውም መቀሌን ከኛ ቀድመው ጣሊያኖች ካልያዙት ማለት ነው እናም በጧት ተነስቼ ፈረሴን ጫንኩና ሙጃን ድጎበኝ ስነሳ ፍልጣብልቱ አቶ ተሰማ ያሳቁና ፈገግታው ሳይለየው ትንባሆ የሚያበቅል ብቻኛ ቀበሌ ሙጃ ብቻ መሆኑን ነገረኝ ሙጃ ቀበሌ ስገባ ይህ ጊዜሩ የረሳት የምትመስል ቀበሌ ባንዲት ሴንጀር የድርስ ቤት መኪና በመጠኑም ቢሆን የዘመኑ ስልጣኔ የዳሰሳት ትመስላለች የሴንጀሯ ባለቤት የቀበሌዋ ድርስ ሰፊ ከጎጆ ደጃፍ ላይ ተቀምጦ የልጆች ጨዋታና ጩኸት ሳይረብሸው በዕለት ተግባሩ ላይ ተሰማርቷል ልብስ ሰፊው ልዩ ችሎታና ጥበብ የግድ የሚያስፈልገው ሰው መሆን የለበትም በአብዛኛው የተቀደዱ ልብሶችን መልሶ ሲሰፋ ይውላል አልፎ አልፎ አዲስ ልብስ ሊያሰፋ የሚመጣ ደንበኛ ቢኖርም የሚያሰፋው ልብስ እጀ ጠባብ ቀሚስ ለልጆች ጥብቆ ወዘተ ስለሆነ ልብስ ሰፊው በዚህ ይቸገራል የሚል ግምት የለኝም በእውነት ያንን እጣ ችግሩ ላይ የተጨማደደ ሱሪ ለመስፋት ልዩ የሆነ ጥበብ አያስፈልገውም አሰፊዎቹም ለልብስ ሰፊው ለዚህ ጥበባዊ ስራው የሚከፍሉት በጥራጥሬ ደበርበሬ ወይም በጨው ምናምን ስለሆነ ሰፋ ጠበበ ረዘመ አጠረ ብሎ የሚከራከር ደንበኛ ይኖራል ብሎ መገመት ያስቸግራል ሁሉም ኢትዮጵያዊ ወንዱም ሴቱም ከትከሻው የማትለየው ነጠላም ሆነ ጋቢ ራሱ ለባሹ በቀላሉ በመርፌ በእጁ ቢሳፋው የሚችለው ነገር ስለሆነ የግድ ወደ ባለሲንጀሩ ልብስ ሰፊ የሚያስከደው አይነት አይደለም። እንዴ በባለሲንጀሩ ልብስ ሰፊ ላይ እየተፈላሰፍኩ በፈረሴ ሲሄድ አንዲት በጣም ውብ ቆንጆ ልጅ በመንገዴ ገብታ ና ጌታው የፈለከውን ያህል ትምባሆ እሸጥልሃለሁ አለችኝ። ግን ትምባሆ እንደምፈልግ በምን አወቀች? ገና ከግቢ ስነሳ ስለ ትምባሆ ነገር ያወራሁት አቶ ተሰማ ጋር ብቻ ነው። አቶ ተሰማን ደግሞ ከግማሽ ሰዓት በፊት በግቢው ጥየው ነው የመጣሁት። በመንገዴ ላይ አንድም መንገደኛ ሰው ሳይገጥመኝ ከፈረሴ ላይ አንድ ጊዜም ሳልወርድ ቀጭኗን መንገድ ተከትዬ ነው የሄድኩት። በመንገዴም ላይ ባህላዊውን የሀበሾችን የትኩስ ዜና መለዋወጫ ማለትም ከቀበሌ ቀበሌ የቃላት ልውውጥ ሲጫጫው እንኳን ሰማሁም። ሆነም ቀረ በዚች ከዘመኑ ስልጣኔ በጣም በጣም ወደ ኋላ ርቃ ባለች ትንሽ ቀበሌ ያለ ስልክ ያለ ቴሌግራም ያለ ምንም መገናኛ ዘዴ በቀላሉና እጅግ በሚያስደንቅ ፍጥነት መረጃ መለዋወጥ መቻላቸው እያስደነቀኝና ግራ እያጋባኝ የቆንጂየዋን ጉብል ልጅ የትምባሆ ገበያ ተቀበልኩና አንድ ብር ሰጠዋል። ከጥቂት ደቂቃዎች በኋላ ያቺ ቆንጆ ጉብል በቅፏ ሙሉ በወጉ እንኳ ያልደረቁ የትምባሆ ቅጠሎች እያስታቀፈችኝ ሚስተር ሎት ጌታው አለችኝ። የለኝም አልኳት ሳቅ እያፈነኝ። ሰሙ ጌታዬ እኔን ይውሰዱኝ ጥሩ ሚስት ሆንልዎታለሁ አለችኝና ከኔ ምንም አይነት መልስ ሳትጠብቅ ታማኝ ሚስት ሆንልዎታለሁ፣ ሌት ተቀንም ጠንክሬ እሰራለሁ፣ በእኔ የማያፍሩ ጌታ አደርጎታለሁ አለችኝ። ግራ ቢገባኝ ወደ ጦር ሜዳ ከራስ ካሳ ጋር እየሄድኩ እንደሆነ ታውቂ የለም አልኳት። እኮ ታዲያ ጌታ ወደ ጦር ሜዳ እንደምን ብቻውን ይሄዳሉ? ቀጥላም ምንም መልስ ከኔ ሳትጠብቅ አዩ ጌታዬ ቢቆስሉ ማን ቆስሎን ያስረሎታል? ቢሞቱስ ማን ጉድጓድ ቆፍሮ ይቀብሮታል? ጌታዬ ግድ የለም ይውሰዱኝ እያለች ተማጸነችኝ። አሁን ነገሮች እየተገለጹልኝ መጡ። በእኛ ሰራዊት ውስጥ አብዛኛው ሹም ከሚስቱ ወይም ከገረዱ ጋር ወደ ጦር ሜዳ የሚዘምትበት ምክንያት፣ አቶ ተሰማም አንዲት ቆንጆ ወጣት ሚስታቸው አብራቸው እዚህ አለች። በሚቀጥለው ቀን በጉዞአችን ቀጥለን ተራራውን በእግራችን ስንወጣ ሜዳ ቢጤ ነገር ስናገኝ በፈረሶቻችን ላይ ሆነን ስንገሰግስ ውለን ከፊት ለፊታችን አንድ ተራራ ጉብ ብሎ ታየን። ከዚህ ተራራ ጫፍ ላይ ለመድረስ ቢያንስ 3-4 ቀን ይፈጅብን ይሆናል። እዚህ ተራራ ጫፍ ላይ የኮረም ከተማ ይጠብቀናል። ከዚህ አይነቱ አድካሚ ጉዟችን ሁሌም የሚገላግለን ያቺ ረፉ የምትለዋ ጥሩምባ ተነፋችና ሌሊቱን የምናሳልፍበትን ቦታ መርጠን ድንኳናችንን እንደነገሩ ከጣልን በኋላ እኔ አካባቢያችንን ለመቃኘት ከሰፈር ወጣሁ። የአምባላጌን ተራራ ለመውጣት ቢያንስ 3000 ሜትር ከባህር ወለል በላይ አሻቅበን መውጣት አለብን። በእነዚህ ለሁለት በተከፈሉ በሚመስሉ ተራራዎች መካከል እንኳን ፈረንጅ ኢትዮጵያዊውም ራሱ ለህይወቱ ምንም መተማመኛ የሌለው የራያና አዘቦዎች መሬት ተዘርግቷል። በራያዎችና አዘቦዎች መሬት ላይ ገና ተከዜ ልንሻገር ስንወርድ ተሰናብቶን በስተምስራቅ በኩል ዞሮ የሄደው ደጃዝማች ወንዶሰን ትልቁን ድንኳኑን ጥሎ ሰፍሯል። ቢያንስ የአንድ ቀን መንገድ ያህል ቀድሞን ሄዷል። ወደ ጦር ሰፈራችን ተመልሼ ስለ ጉዟችን ማስታወሻ ስጽፍ አንድ ጸጉረ ለውጥ ፈረንጅ ወደ ጦር ሰፈራችን መጣ። አጭር ቁምጣና ካኪ ሸሚዝ ለብሷል። የበረሃ ቆብም ደፍቷል። እድሜውም ከ35 ዓመት አይበልጥም። እኔን ባየኝ ጊዜ ብዙም አልተደነቀም። ብቻ የሆነ ነገር ሊነግረኝ ፈልጎ ወደ እኔ ሲመጣ ከኋላው የሚከተሉት ሁለቱ ቆፍጣና የራስ ካሳ ወታደሮች ከመንገዱ መልሰው ይዘውት ሄዱ። ወዲያው ከሰፈር አንበሳን አስጠራሁና ይህንን አዲሱን ፈረንጅ አየኸው ስል ስለ አዲሱ ፈረንጅ የሚያውቀውን ቢነግረኝ ብዬ ጠየቅኩት። የት አባቱ? የጣሊያን ሰላይ ነው አለኝ አንበሳ 10 ጊዜ በመጸየፍ ምራቁን ወደ መሬት እየተፋ። በሰፈር ያሉትን ታማኝ ወዳጆችን ሹሞቹን ሳይቀር ስለዚህ ጸጉረ ለውጥ ፈረንጅ የሚያውቁትን ቢነግሩኝ ብዬ አጠያየሁ። ማንም ምንም ሊነግረኝ ሳይፈልግ ቀረ። ይህንኑ አዲስ ፈረንጅ ራሴ ላናገረው ፈለግኩና የት እንዳልደስ አፈላልግ ከሰፈራችን ወጣ ብላ ባለች አንዲት ጎጆ ውስጥ በወታደሮች እየተጠበቀ አገኘሁት። የራስ ካሳ ፈረንጅ መሆኔን ደጋግሜ አስረድቼ እንዳናገረው ዘቦችን ብለምንም ፈቃደኛ ሳይሆኑ ቀርተው ምንም ሳይቀናኝና ምንም ነገር ስለዚህ ፈረንጅ ሳላውቅ የዘወትር የግብር ሰዓት ደረሰና ወደ ግብር ገባን። በግብር ላይ ከኔም ብዙ ሳይርቁ የሚቀመጡ አንድ የራስ ካሳ ቀኛዝማች ፈረንጁ በምርኮ መልክ ታስሮ እንደሚጠበቅ አይነት ነገር ተቋቁመው ከነገሩኝ ወደ ውጭ ምንም የረባ ነገር እጄ ሳላስገባ ወደ ድንኳኔ ተመለስኩ። ሁለተኛው ቀን አዲሱ ፈረንጅ ከራስ ካሳ ከመጨረሻዎቹ የክብር ዘቦች ጋር በፈረስ ላይ ተቀምጦ ሲሄድ አየሁትና ወደ ኋላ ተመልሼ ላናግረው ሞከርኩ። ይሁን እንጂ ዛሬም አልቀናኝም። ጠባቂዎቹ ዘቦች ወደፊት ሄጄ በጉዞዬ እንድቀጥል ስላዘዙኝ ከፈረንጁ ጋር ሳልነጋገር ወደፊት ሄድኩ። እንዲህ በጉዞአችን ወደፊት ገፍተን የወንድሻን ቀበሌ እንደተሻገር ከፊት ለፊታችን ትልቅ የበቆሎ አዝመራ ተዘርግቶ ጠበቀን። የበቆሎውን አዝመራ ያየው ሰራዊታችን ያለ አንዳች አጋጅ ያንን በቆሎ አዝመራ ዘመተበትና ከጥቂት ጊዜ በኋላ ያ የበቆሎ አዝመራ ለምልክት ሳይቀር ድራሹ ጠፋ። ከዚህ ዘረፋ በኋላ ሰራዊታችን በጉዞው ቀጥሎ ድልድይ የምትባል ቀበሌ ስንደርስ አዳራችን በድልድይ እንዲሆን ተወሰነና ድንኳኖቻችንን ጣል። በድልድይ የጦር ሰፈራችን እንደተለመደው የራስ ካሳ አብሳዮች ግብር አስተጋጁና ግብር ገባን። ይገርማል፣ ያንን እስረኛ ፈረንጅም ዘቦች አምጥተው ከኛ ጋር አስቀመጡት። በግብር ላይ ይህ አዲስ ፈረንጅ ኒልስትሮም እንደሚባልና ዜግነቱም ስዊድናዊ ሲሆን የተወለደው አስመራ እንደሆነ ነገረኝ። ቀጥሎም አሁን የራስ ካሳ እስረኛም እንደሆነም አክሎ ነገረኝ። ግን በምን ምክንያት የራስ ካሳ እስረኛ ሊሆን እንደቻለ ኒልስትሮም ሚስጥሩ ለራሱ ተወው። የኔ ግምት ብቻ ሊሆን ይችላል። ኒልስትሮም ለራስ ካሳ ሁለተኛውን የጣሊያኖች መልእክት ይዞ የመጣ ሰው መሰለኝ። አሁንም ግምት ብቻ ነው። ኒልስትሮም ለራስ ካሳ ይዞት የመጣው መልእክት ደብዳቤ ማስፈራራትና ኃይለ ቃል የበዛበት ነገር መሰለኝ። ለዚህም ሳይሆን አይቀርም ራስ ካሳ በጣም ተበሳጭተው ኒልስትሮምን ያሰሩት። እንዳልኩት ይህ የኔ ግምት ብቻ ነው። ከሁኔታዎች መረዳት እንደምንችለው ራስ ካሳ አንቱም የሚባሉ ትልቅ ዲፕሎማት መሆናቸው ነው። ጣሊያኖች በተደጋጋሚ ላቀረቡላቸው የድርድር ሐሳቦችና ሌላም ነገሮች በሚያወላውልና በሚያደናግር መልሳቸው ጣሊያኖችን ሲያደናግሩ ማለት እሺም እምቢም ሳይሉ እነሆ አንድ ወር ሙሉ የጣሊያን አውሮፕላን ሰላም ሰጥተውን አንድም ወታደር ሳናጣ ቀጥ ብለን ያለምንም ችግር ወደ ጦር ግንባር እየተቃረብን ነው። አዎ፣ ራስ ካሳ በዚህ ዲፕሎማሲያቸው ለሰራዊታቸው የሚበቃውን ያህል ጊዜ ገዝተዋል። ከግብር በኋላ ራስ ካሳ ከዙፋናቸው አስጠሩኝና ነገ ጸግረ ለውጡን ፈረንጅ ስዊድናዊውን ኒልስትሮምን ከጠባቂዎች ጋር ወደ ደሴ ለንጉሠ ነገሥቱ እንደሚልኩት ነገሩኝ።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።